ሰው ሁለት ጊዜ ነው የሚወለደው። የመጀመሪያው ያው በስጋ መወለዱ ነው፣ ሁለተኛው ግን በመንፈስ መወለዱ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም በሌለበት ለማያርፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ አሜን። እንዴት ደስ ይላል! ይሄ ሁለተኛ የወለደን የሚለው ስለ ዳግም ልደት መናገሩ ነው። ታስታውሳላችሁ፣ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 5 ጥቂት ሀሳብ ነው የምናገረው። የኒቆዲሞስ ታሪክ ተጽፎ ታያላችሁ። ይሄ ኒቆዲሞስ የእስራኤል ሕዝብ ለመንፈሳዊ ጥያቄ ወደ እርሱ ሄደው መልስ የሚሰጥ ሰው ነው። አስተማሪ ነው፣ መምህር ነው፣ የታወቀ ታላቅ መምህር ነው። ነገር ግን ኒቆዲሞስ ሲያስተምርም ሆነ ኒቆዲሞስ ሲያገለግል በእሱ ሕይወት ውስጥ ከመናገሩ ያለፈ የሚታይ ነገር አልነበረም። ስለዚህ ጌታ ኢየሱስ ክርስቶስን ልብ ብሎ ተመልክቶ ይሄ ሰው እና ከዚህ የተነሳ አንድ ቀን በቀን ቢሄድ ሰው ምን ይለኛል ብሎ ስለሰጋ ሌሊትን ተገን አድርጎ ወደ ጌታ ኢየሱስ ክርስቶስ ይሄዳል። ሲሄድ አቀራረቡ በጣም ደስ የሚል ነው። እነዚህ አንተ የምታደርጋቸውን ነገሮች ከእግዚአብሔር ዘንድ የመጣ ካልሆነ በቀር ማንም ሊያደርግ እንደማይችል እናውቃለን ብሎ ለጌታ ይነግረዋል። እያነበብኩ ስላይደለም ምናልባት አንዳንዱ ቃል ለየት ቢልበት ስራ እንዳይገባችሁ ሀሳቡን በአእምሮ የያዝኩት እናገር ያለ እና ይህንን ሲጠይቀው ጌታ አላደነቀውም፣ ታንኪውም አላለውም። መነሻውን እና ችግሩን አውቋል። ይሄ ሰው የአእምሮ እውቀት ነበረው፣ ብዙ በአእምሮ የሚያውቀው ነገር ነበረው። ነገር ግን ለእግዚአብሔር መንግስት ገና ያልተዘጋጀ እንደሆነ ፈጽሞ ያልጠበቀውን ነገር ተናገረው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ወደ እግዚአብሔር መንግስት አይገባም አለው። እና እዚህ ላይ ነው እንግዲህ ከዚህ ከኒቆዲሞስ ጋር ብዙ ውይይት የነበረው። ጴጥሮስ ይህንን በመረዳቱ ለክርስቲያኖች ሲጽፍ ለሕያው ተስፋ ለማያርፍም ርስት የወለደን አለ። ወገኖቼ በዚህ ዓለም እንኳን ሰው ያለ ተስፋ መንቀሳቀስ አይችልም። ሰው ቅድም እንዳልኳችሁ ተስፋ ሲቆርጥ ለራሱም ሆነ ለሌላው ሰው ሕይወት ግድ የለውም ግድ የለውም። በጌታ ያለው ተስፋ ደግሞ ጊዜያዊ አይደለም፣ በሁኔታ የሚወሰንም አይደለም። ዛሬ ታይቶ ነገ የሚጠፋም ነገር አይደለም፣ በማግኘትም በማጣትም የሚለወጥ ነገር አይደለም። ዛሬ ስንመለከት ኢኮኖሚው ወድቋል፣ ችግር አለ። ይሁን እንጂ ሁሉም እንደገና እንደሚስተካከል ደግሞ ተስፋ እናደርጋለን። በተስፋ ነው እኮ የምንኖረው፣ ጠቅላላ በተስፋ ነው የምንኖረው። ዛሬ ማታ ወደ አልጋችን ሄደን ነገ ጠዋት ተነስተን ወደ ስራ እንደምንሄድ ተስፋ አድርገን ነው የምንተኛው። ዛሬ የታመመ ሰው ነገ እንደሚድን ተስፋ ያደርጋል። ይሄማ ባይሆን ማን ነው ወደ ሐኪም የሚሄድ? ታክሜ እድናለሁ ብሎ መጨረሻ ደረጃ እንኳ የደረሰ ሰው ያን ተስፋ አድርጎ ይሄዳል። እግዚአብሔር ደግሞ በቃሉ የሰጠንን ተስፋ ተማምነን የምንጓዝ ስንሆን እርሱ ተስፋ የሰጠን የታመነ ነው። ብዙ ሰዎችን እንደ ምሳሌ ከመጽሐፍ ቅዱስ ውስጥ መጥቀስ እንችላለን። አብርሃም ጥሩ ምሳሌ ነው። እግዚአብሔር ጠራው፣ ታዞ ወጣ፣ እባርክሃለሁ አለው። እግዚአብሔር በሱ በኩል አሕዛብን ሁሉ እንደሚባርክ በሱ ዘር በኩል ብዙ ተስፋ ሰጠው። ግን ያ ተስፋ አመታት አስቆጥሮ ነው የመጣለት። ለምን? ተስፋውን የሰጠው የታመነ ነውና። በማቴዎስ ምዕራፍ 16 ከቁጥር 13 እስከ 23 ደቀ መዛሙርቱ ወደ ኢየሱስ ሲመጡ መሲሁ ሲመጣ ሊያደርግ ያለውን ተስፋ አድርገው ነበር። ምክንያቱም በጊዜው በሮም ግዛት ስር ስለነበሩ የእስራኤል ሕዝብ በሙሉ በነቢያት የተነገረለት መሲህ ሲመጣ ሁሉን በቁጥጥር ስር እንደሚያደርግ ይጠባበቁ ነበር። ስለዚህ ደቀ መዛሙርቱ ይሄ መሲህ እንደመጣ በሰሙበት ጊዜ ያንን ተስፋ አድርገው ነበረ። ጌታን በልባቸው ያለውን ለማየት ብዙ ጊዜ የተለያየ ጥያቄ ይጠይቃቸው ነበር። በተለይ አንድ ጊዜ ጌታ ይህን ጥያቄ ጠይቃቸው፣ የሰውን ልጅ ማን እንደሆነ ይሉታል ሲል ጠይቃቸው። አንዳንዱ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ኤርሚያስ ወይ ከነቢያት አንዱ ነው ይላሉ አሉት። አሁን ጥያቄውን ወደ እነርሱ በመመለስ እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። መቼም ጥያቄ ከእኛ ውጪ ሲመጣ አያስቸግርም፣ ግን ወደ እኛ ሲመጣ ነው። በጣም ደስ የሚል ቃል መለሱለት፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ መለሰ። ይህንን ያሉበት ምንም አያጠራጥርም። ሰዎችን ሲፈውስ አይተዋል። አጋንንትን ሲያወጣ አይተዋል። ትምህርቱ በጣም አስገራሚ ነው። የጸሐፍት ፈሪሳዊትን አንደበት ሲይዝ አይተዋል። ማዕበልን ጸጥ ሲያደርግ አይተዋል። ሙታን ሲያስነሳ አይተዋል። ከዚህ የተነሳ አንተ ክርስቶስ ነህ አሉት። ይሁን እንጂ የሰው ልጅ በሰው እጅ አልፎ ይሰጣል፣ በመስቀል ላይ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል ሲላቸው ተስፋቸው አብሮ ተቀበረ። ተስፋ ያደረጉት እንዴት ይሞታል? ያን ሁሉ ታምራት ያደረገ እንዴት በሰው እጅ አልፎ ይሰጣል? ገና መንግስቱን ሲያቋቁም አንዳችን በግራ አንዳችን በቀኝ የክብር ስፍራ እናገኛለን እያሉ ያስቡ ለነበሩ ሰዎች የሚያጨልም ነገር መጣባቸው። ክብር ማግኘት እነሱ እንደሚያስቡት ሳይሆን ወደ ክብር ዙፋን ለመምጣት መንገዱ በመስቀል በኩል እንደሆነ እቅጩን ነገራቸው። ስለሆነም ጌታ ያላቸው አልቀረምና ጌታ አልፎ በተሰጠበት ዕለት ሁሉም ተበታተኑ። ጴጥሮስ ይህንን ሁሉ እያሰበ ነበር ሕያው ተስፋ እያለ የሚናገረው። ይሄ ጌታ በሶስተኛው ቀን እንደተናገረው ከመቃብር ተነስቶ የሞቱን ተስፋቸውን እንደገና ቀጠለ። እንዳውም በሉቃስ ምዕራፍ 24 ላይ ስትመለከቱ ወደ ኤማሁስ ሲጓዙ የነበሩትን መንገደኞች ሄዶ ፈልጎ እንዳገኛቸው እናነባለን። እንደዚህ እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አላቸው። እንዲህ አንተ በኢየሩሳሌም እንግዳ ሆነህ ትኖራለህ? በሰውም በእግዚአብሔርም ዘንድ ታላቅ ስለነበረው ነቢይ ስለ ክርስቶስ እንዴት አሳልፈው እንደሰጡት ዛሬ ደግሞ ከሞተ ሶስተኛ ቀኑ ነው። እንዳውም አስገረሙን። አንዳንዶቹ ደግሞ እንዳውም ከነጭራሹ መነሳቱንም የሚናገሩ አሉ ብለው እነሱ በትንሣኤው ቀን ሽሽት ላይ ነበሩ። ይህ ጌታ ያስደንቃል። ተስፋቸውን ለመቀጠል እንደገና ከእነርሱ ጋር እየተጓዘ ያስተምራቸው ጀመር። መጨረሻ ላይ አላወቁትም ሊያድሩ ወገቡበት ቦታ ማድ ላይ ሆነው ምግቡን ሲባርክ ነው አይናቸው የተከፈተው። ስለዚህ ጳውሎስ ለቆላሲያስ ሰዎች ሲጽፍ ከመሰረታዊው ነገር ተነስቶ ወደ ዋናው ነገር ይመጣል። ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ሰማችሁ። እያለ ይናገራል። ወገኖቼ ዛሬም ለእኔና ለእናንተ ይህ የወንጌል እውነት እውነተኛው ተስፋ ነው። እግዚአብሔር በሕይወታችን አስደናቂ ነገር ያደርጋል። ጳውሎስ ለዚህ ነው በእነዚህ ሰዎች ሕይወት ውስጥ ብዙ ነገር አልፏል፣ ብዙ ተስፋ የሚያስቆርጣቸው ነገር አጋጥሟቸዋል። ይሁን እንጂ ያሉበትን ሁኔታ እንዴት ከሰማችሁት ወንጌል እንዲህ ፈጥናችሁ ተናወጣችሁ አላላቸው። ይህ የደረሰባቸው ከወንጌል የተነሳ እንደሆነ እንዲያውቁ ደግሞም ያለ ዋጋ እንዳልሆነም እንዲገነዘቡ ለማስረዳት ይህንን መልእክት ይጽፍላቸዋል። ወገኖች ይሄ እውነት ነው። ለወንጌል እውነት ስንቆም ብዙ የሚያጋጥመን ነገር አለ። ጠላት ዝም ብሎ አይቀመጥም። የእግዚአብሔር እውነት ይዘን ስንሄድ ያንን የተረዳነውን እውነት በስራ እንዳናውን ያንን ለማደፍረስ የማያደርገው ነገር የለም። በመግቢያው ላይ እና ባለፈው ሳምንት በቆላሲያስ የነበሩ ምዕመናን የደረሰባቸውን አይተናል። የቆላሲያስ ምዕመናን ህይወት የእኛም ህይወት ነው። ዛሬም በእያንዳንዳችን ህይወት የሚደርስ ፈተና አለ። እርግጥ ነው የእያንዳንዳችን ፈተና የተለያየ ይሆናል። አንዳንዶቻችን በሐሰት ትምህርት እንደዛ ተፈትነን ሊሆን ይችላል። ሌሎቻችን ደግሞ ተስፋ ያደረገው ነገር ስለተበተነ፣ ያቀድነው ነገር ስላልተሳካ እግዚአብሔር የተውን ሊመስለን ይችላል። ሌሎቻችን ደግሞ በእግዚአብሔር ፊት ማልደን፣ ጾመን፣ ጸልየን ነገሮቻችን ስላልተመለሱ በቃ እግዚአብሔር እንደማይሰማን አስበን ሊሆን ይችላል። ሌሎቻችን እንዳውም ከነጭራሹ መልካም ባደረግን ቁጥር የሚያጋጥመን ነገር መጥፎ ሆኖ ሊገኝ ይችላል። ሰዎች ላደረግነው ነገር ቢያንስ እናመሰግናለን ይላሉ ብለን ስንጠብቅ ሌላ ነገር ደርሶብን ሊሆን ይችላል። ይሁን እንጂ ደስ ሊለን ይገባል። ምክንያቱም ቤት ውስጥ የእግዚአብሔርን አስደናቂ ስራ እናያለን። ደግሞም በወንጌል ምክንያት ይህ ሁሉ ሊደርስ እንዳለ እናያለን። የዚህ መልእክት ጸሐፊ የሆነውን ጳውሎስን ተመልከቱ። በሁለተኛ ቆሮንቶስ ምዕራፍ 11 ስለደረሰበት ነገር ሲናገር እጅግ የሚያስገርም ነው። የክርስቶስ ኢየሱስን ወንጌል ይዞ ከወጣ በኋላ ነገሮች እንደጠበቀው መልካም አልሆኑለትም። ከአንድ ችግር ወደ ሌላ ችግር እየተፈራረቀበት፣ ነገር ግን ተስፋ ሳይቆርጥ በዛ ሁኔታ እያለ የሌሎችን መንፈስ እየጠበቀ እያጠነከረ በርቱ አይዟችሁ እያለ ያጽናና ነበር። ለእነኚህ ሰዎች የጻፈው መልእክት ዛሬ ለእኔና ለእናንተም እንኳ ማጽናኛ ትምህርት የሆነልን ከዛ የተነሳ ነው። ስለዚህ ለእኔም ለእናንተም ይሄ መሰረታዊ ነገር ነው። በመጀመሪያ በክርስቶስ ያለንን እምነት እንመልከት። ሁለተኛ ለሌሎች ወገኖቻችን ያለን ፍቅር እንዴት ነው? አዎ ስለ ፍቅር ስናስብ ምናልባት የሚያፈቅሩንን ልናፈቅር እንችል ይሆናል። እሱ ቀላል ነው። ግን የሚጠሉንን ማፍቀር እሱ ልዩ እግዚአብሔር ጸጋ የሚጠይቅ ነገር ነው። እግዚአብሔር ያስችላል። ያ የአጋፔ ፍቅር አንኮንዲሽናል ላቭ የተባለ እሱ ነው። ዛሬ በእያንዳንዳችን ህይወት የጎደለ መሰረታዊ ነገር ነው። በእግዚአብሔር ላይ ያለን እምነት እንዴት ነው? እግዚአብሔርን የምንፈልገው ላደረገልን ነገር ነው ወይስ ስለ ራሱ ስለ አምላክነቱ ነው የምንፈልገው? እግዚአብሔር የሰጠን የዘላለም ህይወት ተስፋ ምን ያህል ነው የምንጠባበቀው? ስለዚህ እነዚህን ነገሮች ሁሉ በልባችን ይዘን ልንመላለስ፣ መሰረታችን ንጹህ የሆነው የነጠረው ወንጌል ያልተቀየጠ ወንጌል እንደሆነ ልናቅ ይገባናል። እንግዲህ አሁን ሰዓታችን እዚህ ላይ ያበቃል። ምናልባት አንድ መዝሙር አሰማችሁና ጥያቄ ካላችሁ ጠይቃላችሁ። ከዛ በፊት ግን የምትሰጡትን አስተያየት አሁን ባነሳናቸው ነጥቦች ላይ እንድታነሱ ለእናንተ ጊዜውን ለቃለሁኝ።